The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቢስሚላሂ ብዬ በስሙ ልብረር አረብኛም ባጀብል ሁሉ እንድነግር ሁቡን ላመላክት ከምስጋና ጋር ሀቢቢ ሀቢቢ ሀቢቢ
ኢድ ሙባረክ። እንኳን ለ1437ኛው ኢድ አል አድሃ አደረሳችሁ። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትዝ መካከለኛ ሞገድ የሚሰራጨውን ዝግጅት አሁን ጀምረናል። ኢዱን በተመለከተ የተቀናበረ ዝግጅትም አለን። በቀጥታ የሚተላለፍላችሁን የዛሬን ሐሙስ መስከረም 13 2007 ዓ ም ስርጭት ይዤ የማስተናግዳችሁ ሶሎሞን አባተ ነኝ። ቴሌላይን ባክ ፕሮግራሙን ይመራል። የቴክኒክ መሐንዲሱ ሱሌማን ተራዋሊ ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና ሶሎሞን ክፍሌ ያሰማናል።
እንደምናምሽታችኋል። ዛሬ በሳዑዲ አረቢያ በተካሄደው ዓመታዊው የሐጅ በዓል ላይ በደረሰ ትርምስና መረጋገጥ በትንሹ 717 ሰዎች ሲሞቱ ከ805 በላይ ሌሎች ጉዳት ደርሶባቸዋል። በሀገሪቱ ባለሥልጣናት መግለጫ መሠረት ዛሬ ሚና ከተማ አደጋው የደረሰው ምዕመናን የሰይጣን ምልክቶች በሚሏቸው ምሰሶዎች ላይ ድንጋይ እየወረወሩ ባሉበት ወቅት ነው። 2 ሚሊዮን ሙስሊሞች ለጸሎት የተሰባሰቡት የአረፋት ኮረብታ ሸለቆ ነቢዩ መሐመድ ከ1400 ዓመታት በፊት በሙስሊሞች መካከል እኩልነትና አንድነት እንዲኖር ለመጨረሻ ጊዜ ያስተማሩበት መሆኑ ይታመናል። የሳውዲ አረቢያ የሲቪል መከላከያ ዳይሬክቶሬት የሰለባዎቹን ቁጥርና በቃሬዛ ላይ ያሉ ሰዎች እርዳታ ሲሰጣቸው የሚያሳዩ ምስሎችን በትዊተር አካውንቱ አሰራጭቶ ይታያል። በሳውዲ አረቢያ ባለፉት 25 ዓመታት የሐጅ በዓል ሲከበር በርካታ የሕዝብ መተራመስና መረጋገጥ ደርሶ ብዙ ሕይወት ጠፍቷል። ከሁሉም የከፋው ነው የተባለው የደረሰው 1400 ሰዎች ያለቁበት የ1990ው ድንገት መሆኑ ይታወቃል። ለአምስት ቀናት በሚዘልቀው ክብረ በዓል ምዕመናን በሜካ ታላቁ መስጊድ የሚገኘውን ጥቁር ካባ እየዞሩ ጸሎት ያደርሳሉ። አቅማቸው የሚፈቅድ ሙስሊሞች ሁሉ በሕይወት ዘመናቸው አንዴ በዚህ ከእምነቱ ምሰሶች አንዱ በሆነው የጸሎት ሂደት ላይ እንዲሳተፉ ይጠየቃሉ። በየመን ዋና ከተማ በሰንዓ ዛሬ 2 ቦምብ ታጣቂ አጥፍቶ ጠፊዎች በአንድ መስጊድ ላይ ጥቃት አድርሰው በትንሹ 25 ሰዎች ተገድለዋል። ጥቃቱ በደረሰበት ወቅት ሰለባዎቹ የኢድ አልአድሃን በዓል መጀመር ምክንያት በማድረግ በጸሎት ላይ ነበሩ ተብሏል። ለጥቃቱ እስካሁን ኃላፊነት የወሰደ ወገን የለም። ሺሃዎችን በመናፍቅነት የሚመለከቷቸው የእስላማዊ መንግሥት ነኝ የሚለው ቡድን ሽምቅ ተዋጊዎች ባለፉት ቅርብ ወራት ጊዜ ውስጥ የሰንዓውን የመኪና ፍንዳታ ጨምሮ በርካታ ተከታታይ የቦምብ ጥቃቶችን አካሂደዋል። በየመን ነውጠኞች ድሮም ውስብስብ የሆነውን የሀገሪቱን ችግር ይበልጥ አባብሰውታል። ዛሬ በየመን በሁቲዎችና በፕሬዚዳንት አቡ ራቡ ማንሱር ሃዲ መንግሥት መካከል ውጊያ ይካሄዳል። በዚያ ላይ በአረቡ ሰላጤ የአልቃይዳ እንቅስቃሴ አለ። ባለፈው ዓመት ብቻ በየመኑ ሁከት ከ4500 በላይ ሰዎች ሲሞቱ ቁጥራቸው ከዚህ የበለጠ ሌሎች ለአስቸኳይ የሰብአዊ እርዳታ ተጋልጠዋል። በቅድሚያ ወደ ወደብ ከተማዋ ወደ አደን ከዚያም ወደ ሳውዲ ሸሽተው ለስድስት ወራት ስደት ላይ የቆዩት ፕሬዚደንት ሃይዲ የመንግሥቱ ደጋፊ ኃይሎችና በሳውዲ አረቢያ የሚመራው የአየር ድብደባ ሁቲዎችን ካባረረ በኋላ ከትላንት በስቲያ ማክሰኞ ወደ ሀገራቸው መመለሳቸው አይዘነጋም። በዩናይትድ ስቴትስ ጉብኝት በማድረግ ላይ ያሉት የሮማው ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በዛሬው ዕለት ዋሽንግተን ዲሲ ተገኝተው ለኮንግሬሱ ንግግር አድርገዋል። የአሜሪካ ድምፅ ራዲዮ ዘጋቢዎች ከየስፍራው ያደረሱን ዜናዎች ወደ ኋላ በዝርዝር እናቀርባለን። የሩዋንዳ ባለሥልጣናት በብዛት ለችግር የተጋለጡ ሰዎችን በሕገ ወጥ መንገድ ዋና ከተማዋ ኪጋሊ ውስጥ በሚገኙ ድብቅ ማጎሪያ ማዕከሎች አስረው ያቆያሉ ሲል ዋና ጽሕፈት ቤቱን በዩናይትድ ስቴትስ ያደረገው የሰብአዊ መብቶች ድርጅት አስታወቀ። ሁማን ራይትስ ዋች ዛሬ ይፋ ያደረገው ሪፖርት በአካባቢው ነዋሪዎች ዘንድ ኳ ካቡጋ ተብሎ በሚጠራው ጊኮንዶ ጊዜያዊ ማዕከል እንደ አውሮፓውያን ዘመን አቆጣጠር በ2011 እና በ2015 ዓ ም መካከል ታስረው የቆዩ ሰዎችን አነጋግሮ ያገኘውን መረጃ በዝርዝር ያቀርባል። የድርጅቱ ሰራተኞች 57 የቀድሞ ታሳሪዎችን ዘመዶቻቸውንና ሌሎች ምንጮችን ማነጋገራቸውንም ሂዩማን ራይትስ ዋች አክሎ ገልጿል። የሰዓቱ ዜና ይኸው ነው።
አመሰግናለሁ ሰለሞን ለዜናው። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን እንደዚሁም በናይል ሳት ከተጨማሪና ሰፋ ካሉ የሰዓቱ የዓለም ዜናዎች ጋር ይመለሳል። ይህ በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። በደቡብ ሱዳን መንግሥት የተኩስ ማቆም ስምምነቱን በመጣስ በይዞታዎቻችን ላይ ጥቃት እየፈጸመ ነው ሲሉ ተቃዋሚዎች ወነጀሉ። የኡጋንዳ ወታደሮች በተኩስ አቁሙ ስምምነት ስለሚወጡ በተቻለ መጠን ተጨማሪ ይዞታዎችን ለመያዝ እየሞከረ ነው ብለዋል የመንግሥቱ ወታደሮች። እስክንድር ፍሬው ተከታዩን ዘግቧል።
በቋሚ የተኩስ አቁምና በሽግግር መንግስቱ የጸጥታ መዋቅር ላይ የተደረገው አውደ ጥናት ያለ ውጤት ከተጠናቀቀ በኋላ ነው የደቡብ ሱዳን መንግስትና ተቃዋሚዎቹ መወነጃጀል የቀጠሉት። የተኩስ አቁም ስምምነቱም ከመተግበር ይልቅ እየተጣሰ መሆኑን ነው በተለይ ተቃዋሚዎቹ ያስረዱት። ቃል አቀባዩ ዲክሰን ጋትሉዋክ ጆክ ለቪኦኤ እንዳስረዱት መንግስት በኃይል እርምጃው ገፍቶበታል።
As we are speaking now, the government is on offensive. Juba government is still attacking our position.
አሁን እዚህ እየተነጋገርን ባለንበት ሰዓት መንግስት የጥቃት እርምጃ እየወሰደ ይገኛል። የጁባ መንግስት በምስራቅ ኢኳቶሪያና ውድሩባ በተሰኙ ቦታዎች ባሉ ይዞታዎቻችን ላይ ጥቃት እየፈጸመ ነው። በማርዲም የተወሰነ ግጭት አለ። በዚህ ሰዓት መንግስት ፓጁት በተባለው የጆንግሌ ግዛት አካባቢም ጦሩን እያዘጋጀ ነው። በአንዳንድ ቦታዎች ጥቃት ለመፈጸም እያሰበ
የደቡብ ሱዳን መንግስትና ተቃዋሚዎቹ የሰላም ስምምነቱን ከፈረሙበት እንደ አውሮፓውያን አቆጣጠር ከነሐሴ 26 ጀምሮ በ45 ቀናት ውስጥ በዚያ የሚገኙ የውጭ ኃይሎች ሁሉ ተቀለው እንደሚወጡ ይተበቃል። እንደሚወጡ ከመጠበቁት የውጭ ኃይሎች መካከል ደግሞ የፕሬዝዳንት ሳልቫኪርን መንግስት ሲደግፉ የቆዩት የዩጋንዳ ወታደሮች ይገኙበታል። የተቃዋሚዎቹ ቃል አቀባይ ታዲያ የሰሞኑ የመንግስት ጥቃት ከነዚህ ወታደሮች መውጣት ጋር እየተያያዘ እንደሆነ ያምናሉ።
Their main objective is to gain more territories.
ዋናው ዓላማቸው የኡጋንዳ ወታደሮች እየወጡ ባሉበት ሁኔታ ተጨማሪ ቦታዎችን መያዝ ነው። እናም ከዚህ በመነሳት መንግስት በፓጁት አድርጎ አኮቦን ለማጥቃት እየተዘጋጀ ይገኛል። ትላንትናም በዩኒቲ ግዛት በሚገኙት ቶኖዎችና ግሉኝ ይዞታዎቻችን ላይ ጥቃት ፈጽመዋል።
የተፈጸሙ ያሉትን ጥቃቶች በተመለከተ ከኢጋድ ጋር መረጃ ተለዋውጠናል ያሉት ቃል አቀባዩ ስለ ጉዳዩም ያውቃል ብለዋል። የደቡብ ሱዳን መንግስት የተቃዋሚዎቹን ወንጀል አስመልክቶ ለጊዜው የሰጠው አስተያየት የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በድጋሚ እንኳን ለኢዱ አደረሳችሁ እያልኩ ወደ ተከታዩ ቅንብር ልምራችሁ። ይህ በዓል ኢድ አል አድሃ ኢትዮጵያ ውስጥ በብሔራዊ ደረጃ መከበር ከጀመረ ዘንድሮ 41 ዓመቱ ነው። ለመጀመሪያ ጊዜ ብሔራዊ በዓል ሆኖ በ1967 ዓመተ ምህረት ነበር የተከበረው 1397ኛው ኢድ አል አድሃ። ንጉሴ አክሊሉና የእስልምና መምህሩ ሼክ ካሊድ ዩሱፍ ጥቂት ተጫውተዋል። ኖ
بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم يعني خالد يوسف فارس يبقى عندهم يعني ودى سلتي سفر أكوابين ويالدهوت يعني بهرم ودى دبوب أكوابين
مرحبا
مرحبا
من دنو سرعة ومن دنو
يا سرعي يعني هاي ما نطاوي تمرت مع استمارنو هاي ما نطاوي تمرت مع استمارنو ናይ ማርስ ማለት ነው። አሁን ማስተመረው ስራይ
ቤተሰብ ልጆች እድሜውስ እንዴት ነው? ወጣት ነው? በዚህ በወጣትነት ይሄን ሼክ የሚለውን ሳላፊነት እንዴት ወሰዱ? መቼም እንግዲህ ያው በትምህርቱም በሙሉም በእውቀቱም ነው።
አዎ መቼም ያው ይሄ ሼክ የሚባለው ያው ዝም ለሰዎች ያው ክብር የሚሰጥ ነው እንጂ መቼም የሚያከብረው ያው እውቀቱና ትምህርቱ ወይም ሃይማኖቱ ያው እርስ በርስ መከባበርም ስላለ ትንሽ የሃይማኖት አባቶች ያው ይከበራሉ። በትልቅ ደረጃ ይታያሉ። ያው ከዛ አንፃር አልহামዱሊላህ እኔ ያው ከልጅነቱ ጀምሬ እስካሁን ትምርት ላይ ነው ያለሁት። ራሴው ትምርት ላይ ነው ያስተምራለሁ ሰዎች ነው አልহামዱሊላህ በእድሜ ደረጃ ወደ 43 ምናምን እድሜ እንደዛ ገደማ ይደርሳል የተወለድኩት ያው ገጠር ነው ሆነው ግን ያው እንደ ታሪክ እስከ 43 ምናምን ይሆናል እድሜ
ይሄ እንግዲህ ካስፈለገ እንደ መግቢያ ነው
አረፋ ነው እንግዲህ ዛሬ መስከረም 13 ቀን በዓሉ ያረፋ በዓል ነው ምንድነው አረፋ ሲባል እንሰማለን እንደው ለሁሉም ኢትዮጵያዊ እንደው ሊገባ በሚችል ቋንቋ አረፋ ምንድነው ታሪኩስ እንዴት ነው
አረፋ ማለት ወጭም መጀመሪያ በቋንቋ ደረጃ አረፋ ሰዎች ያው እንደሚባል እንደ የሃይማኖት ሊቃውንት እንደሚናገሩ አዳምና ሔዋን ከሰማይ ወደ ምድር በወረዱ ጊዜ እቺ አርዱ አረፋ የምትባል ቦታ አለች ያቺ ቦታ ተገናኝተው አረፍተን ያረፍተን ብሎ እርሶርሳቸው ተዋውቆባታል አንድ ከዛ ተይዞ ነው ሁለተኛ ያው ሃይማኖታዊ በዓል ነው በአመት የሚከበር ሆነ ሃይማኖታዊ በዓል ነው ሁሉችም ያው ምን ሁላችሁም የሚሰዋሰውበት አንድ ሁለተኛ ደግሞ ይሄ ሐጅ የሚባል ዋናው ትልቁ ልዩነት ሐጅ የሚባል ወደ መካ ከተማ ተገዶ ዚያራ የሚደረግበት አለ ከዛ ተያይዞ ነው ትልቁ ነገር ይሄ ሃይማኖቱን ክብር የሚሰጠውና ወይም ሰዎች ልዩ ቦታ የሚሰጡት አንድ ይሄ ነው ሁለተኛ ወራት እቺ ያለንበት ወር ይሄ ዙልሂጃ ይባላል ዙልሂጃ ማለት ሐጅ የሚደረግበት ወር ተብሎ ነው የሚባለው ይህ ወር በጣም የተከበረ ከሌላ ቀናቶች ሁላ ከአመቱ ካሉ ከ360 ቀናቶች የረመዳን ብቻ መጨረሻ ላይ 10 ቀናት አሉ እነሱ ሲቀሩ እቺ 10 ቀናት በጣም ትልቅ ስራ በሃይማኖት በዚህ በእስልምና ዙሪያ ላይ ትልቅ ኢባዳዎች የሚሰሩባት ነብይ መሐመድም ሰለላሁ ዐለይሂ ወሰለም በዚህ ቀናቶች በጣም ውድ ሆነው ቀናቶች ናቸው ማሚ የውሚን አላሙል ሳሊሁ አፍተሉ ሚን ሀዚህ ለአያም ያኒ አሽር ዘል ሂጃ ከቀናቶች ምርጥ ቀን የለም እነዚህ 10 ቀናቶችን የመሰለ ብሎ የዙልሂጃ 10 ቀናቶቹ ብሎ ሲናገሩ መልእክተኞቹ ባልደረቦቻቸው ጠየቋቸው አንድ ሰው ለሃይማኖቱ ሰማታት ቢሆንም እነዚህ ቀናቶችን የኸይር ስራዎች ቀናት አይደርሱም ወይ የሚለው ሲሏቸው አው ምናልባት ገንዘቡን ንብረቱን ይዞ እዛው ጦር ሜዳው ላይ ወድቆ የቀራ ከሆነ እንጂ የእነዚህን ቀናቶችን ኸይር ስራቸውን አይደርሳቸውም በማለት ተናግሯል አንድ ይሄ ልዩነቱ ይቺ ወር ካሉ ክብር ካላቸው ወራቶች አንዱ ትልቁ ይሄ ዙልሂጃ የሚባለው ወር ከአራት ወራቶች የተከበሩ ወራቶች አሉ ከተከበሩ ከአራት ወራቶች አንዱ ዙልሂጃ ነው
ሐጂ ከሊድ ዮሱፍ የዛሬውን በዓል በተመለከተ ከመጽሐፍ ቅዱስና እንዲሁም ደግሞ ከቁርአን በማገናዘብ አብርሃምንና ልጁ ይስሐቅን አንስተው ደግሞ የዛሬውን በዓል በማስመልከት ካጫወቱኝ
ጥሩ አንደበት ያስተላልፋል
እስኪ እንደው ሼክ ካሊድ ዩሱፍ የበዓሉን አጀማመር መጀመሪያ እስቲ እንደው ያጫውቱን ያረፋል።
አጀማመሩ ያው ምንድነው አንደኛ አርዶላ የበዓሉ ይሄኛው የተጀመረበት ነብላህ እስማኤል ኢብራሂም አለይሂ ሰላም ወይም አብርሃም ያው ሰዎች እንደሚሉ እና ኢብራሂም አለይሂ ሰላም በዚህ ቀን ላይ ልጃቸውን እስማኤልን ለእርድ እንዲያቀርቡ መስዋዕት እንዲያደርጉ ፈጣሪ አዛቸዋል። በዛ ጊዜ ልጃቸውን እስማኤልን እረድ ብሎ ሲላቸው ላርዳህ ነው ብሎ ሲላቸው አው እረደኝ ብሎ አሏቸው። ለእርድ በማቀርባቸው ጊዜ ያው ፈጣሪ በጅብሪል አማካይነት ኮርማ የሙኩት ማለት ሙኩት ይዞ መጣና ያው አዳናቸው። ይሄንም በቁርአን ሲናገር አላህ ወፈደይናሁ በዚህን አዚም ይላል ትልቅ በሆነ ሙኩት አዳን ነው እስማኤልን አዳን ነው ብሎ ይላል። ይሄ እርዱ የተጀመረበት ከዛ ከኢብራሂም ጀምሮ ነው የተጀመረው። ለዚህ ነው ነብይ መሐመድ ሰለላሁ ዐለይሂ ወሰለም እኔ የኢብራሂምን መንገድ ከተላለሁኝ ኢብራሂም ሰራውን ይሰራለሁኝ እኔ ማርዳለሁኝ እናንተም ረዱ እኔ ተከተላችሁ በማለት በዚህ ነው መነሻው ኢድ የተጀመረው ኢርድ የተጀመረበት ምክንያት ይሄ ነው ማለት ነው።
ቢስሚላሂ ቢየ በስሙ ልብረረ አረብኛም ባጀብለ ሁሉ እንደነግረ ሁቡን ላመላክት ከምስጋና ጋር ሀቢቢ 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 መዲናና ይበሉኝ
ሀቢቢ 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 መዲናና ይበሉኝ
ያ ረሱላላህ ሸፋይ በዲኑ የጸና ጃፈር የረገጠው በስደት ጎዳና
ሀቢቢ 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 ሀቢቢ
ወደ ተከታዩ ዝግጅት እንለፍ። የተከበራችሁ አድማጮች፣ በነገራችን ላይ ሼህ ኻሊድ ዩሱፍንና ንጉሴ አክሊሉን አመሰግናለሁኝ። በድጋሚ መልካም በዓል። በዩናይትድ ስቴትስ ጉብኝት በማድረግ ላይ ያሉት የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ በዩናይትድ ስቴትስ የተወካዮች ምክር ቤት ተገኝተው ለጥምር ጉባኤው ንግግር አድርገዋል። አባ ፍራንሲስ ለሕዝብ ተወካዮች ምክር ቤቱ አባላት ያሳለፉት መልእክት በመካከለኛው ምስራቅ ስደተኞች፣ የአካባቢ የአየር ለውጥና የስርዓቱን ቅጥ ባጣ መልኩ መግዘፍ አስመልክቶ ነበረ። በዩናይትድ ስቴትስ ይፋ ጉብኝት እያደረጉ ካሉት አባ ፍራንሲስ ጋር አብረው የተጓዙት የኤርትራ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ መንግስት አብ ተስፋ ማርያም ከነገ በስቲያም ፊላዴልፊያ ከተማ ከርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ጋር አብረው ይቀድሳሉ። ሄኖክ ተከታዩን አዘጋጅቷል።
Members of Congress, I have the high privilege and distinct honor of presenting to you Pope Francis of the Holy See.
ንግግራቸው በእውነቱ በጣም ጥሩ ነበር። እኔም የስደተኞች ልጅ ነኝ ብለው በመጀመራቸው የሁሉንም ሰሚ ልብ ነክተዋል ማለት ይቻላል። እንዲሁም ይህች ሀገርም የስደተኞች ልጆች የሚኖሩባት ሀገር ናት። ከየትም የመጡ ግን ከውጭ መጥተው እዚህ የተቀመጡ ስደተኞች ልጆች ናቸው አብዛኞቹ ብለው ተናግረዋል። ደግሞ በጣም ከባድ መልእክት ያሳለፉት እዚህ የነበሩት ባላባቶች ኔቲቭ አሜሪካንስ የምንላቸው እዚህ የነበሩ ህዝቦች እንደሚገባ በክብር አልተያዙም የሚል መልእክትም በጣም ኃይለኛ መልእክት ነበረ። እንዲሁም አራት ሰዎችን እንደ አብነት ሊሆኑ በመጥራት ሊንኮልን ነጻነትና የመብት እንደ ተጠሪ ወይም መስራች ሆኖ እንዲሁም ማርቲን ሉተር ኪንግ የመብት ታጋይ እና የእኩልነት ጠበቃ ልንለው እንችላለን። እሱንም ወስደው ስለ እኩልነት እና ስለ አንድነት ተናገሩ። ዶሮቲ ዴይ የድሃ ወይም የበሽተኛ የህመምተኛ የጭቁን ሰው መብትና ሁኔታ በሚመለከት ዶሮቲ ዴይ ብዙ የሰሩ ሴትዮ ናቸው እና እሳቸውም እንደ አብነት አርአያ ወስደው በጣም ኃይለኛ የሆነ መልእክት አስተላልፈዋል። በመጨረሻ የቶማስ መርቶን ነው። ቶማስ መርቶን መጀመሪያ አለ እግዚአብሔር የሚገኝ የሆነ ብልጽግና ወይም የሆነ ሀብት ወይም ፕሮግረስ ያሉት በቂ አልሆነም ብቻ ሳይሆን የተሳሳተ አይነት ብልጽግና እንደሆነ፣ ስለዚህ እግዚአብሔር ባርኮ የሰጠው እድገት ነው በእውነቱ።
አባ እንግዲህ እነዚህ አራት አሜሪካውያንን በመጠቀም ነው አቡነ ፍራንሲስ ለአሜሪካውያን እንደዚሁም ለሕዝብ ተወካዮቻቸው በማህበረሰባቸው ውስጥ ለውጥ እንዲያመጡ በተለይ የገቢ አለመመጣጠንን በተመለከተ የካፒታሊዝም ስርዓት በእጅጉ መግዘፉን፣ የአካባቢ አየር ለውጥ እንደዚሁም ደግሞ የስደተኞችን ጉዳይ፣ እኔም የስደተኛ ልጅ ነኝ ብለዋል አስቀድመው እንደገለጹት። የእሳቸው መልእክት ለአሜሪካ ሕዝብና ለአሜሪካ ሕዝብ ተወካዮች ያሳለፉት ሰፋ ያለም አንድምታ ይኖረዋልና ለኢትዮጵያ ሕዝብ፣ ለኤርትራ ሕዝብ፣ ለአፍሪካ ሕዝብ በተለይ በምግብ ዋስትና እንደዚሁም ደግሞ የአካባቢ አየር ለውጥ የሚያስከትላቸው መዘዞችን አስመልክቶ የተናገሩት ሰፋ ያለ አንድምታ ይኖረዋል እና ይሄን በእኛ አካባቢ ላሉ ሰዎችስ እንዴት ይታያል ብለው ያስባሉ እርስዎ?
መልእክቱ ለአሜሪካውያን ብቻ አይደለም። በእርግጥ እዚህ ሆነው ስለሚሰጡት ደግሞ ቀጥታ አሜሪካውያን የሚሰሙት ስላሉ ነው እንጂ ለሁሉም የሚሆን መልእክት ነው። እኛ አካባቢም የአካባቢ እውነቱ አክብሮትና የተፈጥሮ ክብካቤ በጣም አስፈላጊ እንደሆነ እኛ ራሳችን እናውቀዋለን። ምክንያቱ ያለው አደጋ በጣም ከባድ ነው። እንዲሁም ስለ ድህነት፣ ስለ ፍትህ፣ ሰላም፣ ስለ ሁሉም በሚመለከት ያ ወርቃዊ ህግ ያሉትን በጣም ኃይለኛ ነው። ሌሎች ለአንተ ሊያደርጉልህ የምትፈልገውም ለእነሱ ማድረግላቸው የሚለው ወንጌላዊ ወርቃዊ ህግ እሱን እንከተል ነው ያሉት። በመጨረሻ ማንኛውም ይህንን ቢከተል ሰላም፣ ፍትህ፣ አንድነት እና ብልጽግና ይኖራል ነው ያሉት።
የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስን ተከትለው በቅዳሴና በዚህ ፊላዴልፊያ በሚደረገው የቅዳሴና የጸሎት ስነ ስርዓት ላይ የሚሳተፉትን የኤርትራ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ መንግስተአብ ተስፋ ማርያምን በእጅጉ አመሰግናለሁ። ተጨማሪ ዘገባ ከምሽቱ ሶስት ሰዓት ላይ ይኖረናል። በፊላዴልፊያው ስነ ስርዓት ላይ ወደ ሁለት ሚሊዮን የሚሆኑ ክርስቲያኖች ይሳተፋሉ ተብሎ ይጠበቃል። በሌላ በኩል ደግሞ ከዚሁ ከአባ ፍራንሲስ ጉብኝት ጋር አስመልክቶ አሜሪካ የሚገኙ አንዳንድ ኢትዮጵያውያን ታሪካዊ ጥያቄ አንስተዋል። በጣሊያን ወረራ ወቅት በኢትዮጵያ ላይ ስለተፈጸመው የጦር ወንጀል ነው። ሄኖክ ተከታዩ ዘገባ አለው።
በአድዋ ጦርነት ድል የተመታው የኢጣሊያ ጦር ተሸንፎ ኢትዮጵያም ነጻነቷን አስጠብቃ መኖር ከጀመረች ከዘመናት በኋላ በ1928 ዓ ም የፋሽስቱ አስተዳደር ጦር ሰብቆ መጣ።
አይመጡም ስትሉ እና መጡ።
በአጼ ኃይለ ሥላሴና በወታደራዊ መሪዎቻቸው ፊት አውራሪነት የተሰማራው የኢትዮጵያ ጦር ታዲያ የፋሽስት ኢጣሊያን ጦር በወቅቱ ለመቋቋም አልተቻለውም። ጦርነቱን በፍጥነት ለማሸነፍ ኃይሉን አጠናክሮ የመጣው የኢጣሊያ ሰራዊት በወቅቱ በዓለም ዙሪያ የተከለከሉ የጦር መሳሪያዎችን በመጠቀም ሰላማዊ ሰዎችንም ጭምር ሳይቀር መግደሉን በስፋት መረጃዎች ይቀርቡበታል። ታዲያ ይሄ የኢትዮጵያና የፋሽስት ኢጣሊያ የጦር ታሪክ ከሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ጉብኝት ጋር ምን አገናኘው ማለታቸው አይቀርም። ግሎባል አላያንስ ፎር ጀስቲስ የሚባለውን ዓለም አቀፍ ትብብር የሚመሩ ኢትዮጵያዊ አቶ ኪዳኔ አለማየሁ በቅርቡ ለአቡነ ፍራንሲስ እና ለዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ደብዳቤ ጽፈዋል። ብፁዕ አባታችን ካሉ በኋላ ይፈቀደልኝና አንድ ጉዳይ ላስረዳዎት ሲሉ ጀመሩ ጽሑፋቸውን። አቶ ኪዳኔን እንደምትሰሙት መስመር ላይ ይዣቸዋለሁ። እንደምን አመሹ አቶ ኪዳኔ?
ደህና፣ እግዚአብሔር ይመስገን። እንደምን አለ?
ደህና። ዋሽንግተን ዲሲ ነው ያሉት፣ ዛሬ መንገድ ላይ እንዳሉ ነው የገለጹልን። ለአባ ፍራንሲስ ታዲያ አስቀድመን በጠቀስነው ታሪክ ተንተርሰው በጻፉት ደብዳቤ ያሳለፏቸው መልእክቶች አሉ። ምንድን ናቸው እነዚህ መልእክቶች?
አዎ፣ መቼም በእውነቱ የአቡነ ፍራንሲስ የአሁኑ መሪ ታላቅ መሪ ናቸው። በጎ ገራም ናቸው። በመደጋገም ይቅርታ የጠየቁ አባት ናቸው እና ለኢትዮጵያም ጉዳይ ጥሩ አጋጣሚ ነው በሚል ነው እንግዲህ። ዋናው ነገር ጣሊያኖች በኢትዮጵያ ላይ ያንን ሁሉ ግፍ እና የጦር ወንጀል ሲፈጽሙ 1 ሚሊዮን ሕዝብ በተጨፈጨፈበት ጊዜ በዚያን ጊዜ የነበሩት የቫቲካን መሪ ፖፕ ፍራንሲስ 11ኛ ነበሩ እና እሳቸው ከነ ሙሶሊኒ ጋር እጅና ጓንት ሆነው ነው ያ ሁሉ ግፍ በሀገራችን ላይ የተፈጸመው እና ፖፕ ፍራንሲስ እና ሙሶሊኒ ውል ተዋውለው ላተራን የተሰኘ ውል፣ ከዚያ በኋላ ደግሞ ቫቲካን በወሰደችው እርምጃ እንዲያውም ለጃንሆይ በስደት እንግሊዝ አገር ነበሩ 1 ሚሊዮን ስተርሊንግ ፓውንድ ጉቦ ሁሉ በመስጠት ደረጃ የደረሱ እሳቸው ደግሞ የጣሊያኑን ንጉስ የኢጣሊያ ንጉስ እና የኢትዮጵያ ንጉሰ ነገስት ብለው እስከ መባረክ ድረስ ብዙ የጊዜው የነበሩት የቫቲካን መሪዎች፣ ጳጳሶች እና ካርዲናሎች ሁሉ ወርቃቸውን ለኢትዮጵያ ወረራ ጦር ማበርከት የደረሱ ሌላም ብዙ ብዙ ነገር ቫቲካን አመራር ለፋሽስቶች በፈጸመው ድጋፍ ጦርነቱ ላይ ተባባሪ ስለነበሩ እስካሁን ድረስ የኢትዮጵያን ሕዝብ ይቅርታ ጠይቀው አያውቁም። በተቃራኒው ለምሳሌ አይሁዶችን ይቅርታ ጠይቀዋል። የአሁኑ ፖፕ ደግሞ ላቲን አሜሪካ በጉብኝት ሲሄዱ አሁን በቅርቡ ይቅርታ ጠይቀዋል። አርመኖች በቱርኮች አማካኝነት በደረሰባቸውን ግፍ የጦር ወንጀል ጄኖሳይድ መሆኑን እውቅና ሰጥተዋል። ያ ሁሉ ሆኖ የኢትዮጵያ ላይ የደረሰውን ግፍ ግን እንደምንም እንዳልሆነ ችላ ማለታቸው፣ ሌላው ደግሞ በጣም አሳፋሪ የተንጸባረቀ ነገር በቅርቡ ለኢትዮጵያ ጨፍጫፊ ወይም ቡቸር ኦፍ ኢትዮጵያ ለተሰኘው ለሮዶልፍ ግራዚያኒ አንድ እንደ ጀግና አፊል የምትባል ጣሊያ ከተማ መታሰቢያ ሲሰራለት ለዛ ምረቃ ስነ ስርዓት የቫቲካን ተወካይም ተገኝተው እንደነበረ ቢቢሲ ጭምር የዘገበው ነገር ነው።
እንግዲህ በአፊሌ የተካሄደውን የሩዶልፎ ግራዚያኒ መታሰቢያን አስመልክቶ በዚህ በዋሽንግተን ዲሲ የሚኖሩ ኢትዮጵያውያንም በቫቲካን ኤምባሲ ፊት ለፊት ሰልፍ አካሄደው ነበር፣ ደብዳቤም አስገብተዋል። እንዲያው ቫቲካንና አባ ፍራንሲስ በዚህ ዙሪያ ላይ የሰጧችሁ መልስ አለ? ካለስ ምንድን ነው?
አዎ እንግዲህ በመደጋገም ነው ለሳቸው የጻፍነው፣ አንተም ጠቀስ እንዳደረግከው እስካሁን ድረስ በእውነቱ ዝምታ ነበር አብዛኛውን ጊዜ የመረጡት ስልት። ነገር ግን አሁን በቅርቡ ትንሽ የሚያበረታታ ፍንጭ አግኝተናል። ይኸውም አሁን በፊታችን ቅዳሜ መስከረም 15 ቀን ወይም በፈረንጅ አቆጣጠር ሰፕቴምበር 26 ሃዋርድ ዩኒቨርሲቲ የሚከናወን ዓለም አቀፍ ጉባኤ አለ። እዛ ጉባኤ ላይ ሁለት የቫቲካን በከፍተኛ ደረጃ በመርሃው ደረጃ የሚሳተፉ ሰዎች በተመልካችነት መድበዋል እና አሁን ለመጀመሪያ ጊዜ ጉዳዩን ጠጋ ብለው ለመመልከት ፈቃደኛነት ሲያሳዩ ይሄ ነው። ከዚህ ሌላ በእውነት አንድ ሌላ መጥቀስ ያለብኝ የሚያበረታታ ነገር ያለው በቅርቡ ኢትዮጵያዊው አቡነ ብርሃነ ኢየሱስ ካርዲናል ተብለው በቫቲካን ተሾመዋል። በዛን ጊዜ እንኳን ደስ አለው ብለን ጽፈን የኢትዮጵያንም ጉዳይ አሳስበናቸው ነበር እና እሳቸው በጣም ገራሚ የሆነ ጉዳዩ በከፍተኛ ደረጃ እንዲታይ መሆኑን የሚደግፉ መሆናቸውን ደብዳቤ ጽፈውልናል እና ከነዚህ ከሁለቱ ጉዳዮች ሌላ እስካሁን ድረስ የተጨበጠ እንዲያው የሚያኮራራ ውጤት አላገኘንም እና በዚህ ምክንያት ትግላችን በሰፊው መቀጠል አለበት ማለት ነው።
እንግዲህ ግልጽ ደብዳቤ መጻፍ እንደዚሁም ደግሞ ከተቋማት ከሃይማኖትም ከመንግስትም አስተዳደሮች ጋር መነጋገር የዲሞክራሲ መብትም ነውና ለዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማም ደብዳቤ ጽፈዋል። ምን እንዲያደርጉ ነው ለፕሬዚዳንቱ ግልጽ ደብዳቤ የጻፉት?
አቡነ ፍራንሲስ እዚህ በሚመጡበት ጊዜ ከሚያገኟቸው ትልልቅ ሰዎች ውስጥ ፕሬዚደንት ኦባማ ናቸው እና ፕሬዚደንት ኦባማ ደግሞ አፍሪካዊ አሜሪካዊ ናቸው እና ይሄ ጉዳይ እሳቸውንም ሊያንገበግባቸው ሊመለከታቸው ይገባል። ለማንኛውም የሰማያዊ መብት የፍትህ ጉዳይ ስለሆነ አንድ እርምጃ መውሰድ ይችላሉ በሚል ነው ደብዳቤውን ስንጽፍ ለእሳቸው ብቻ አይደለም የላክ ነው፣ ለሴኔት መሪው እንዲሁም ደግሞ ለሀውስ ኦፍ ሬፕሬዘንታቲቭስ ብቻ በአጠቃላይ ለኮንግሬስ የአሜሪካ ኮንግሬስ ለሁለቱ ዋና ዋና መሪዎች ሁሉ ግልባጭ አድርገን ነው የላክ ነው።
አቶ አለማየሁን በጣም አመሰግናለሁ፣ እንዲሁም ሄኖክን። የተከበራችሁ አድማጮች የዚህን ዝግጅት ሙሉ ቅንብር ከዌብሳይታችን www.voanews.com ማግኘት ትችላላችሁ። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፍላችሁ መደበኛ ስርጭት ከምሽቱ 3 ሰዓት ይቀጥላል። አሁን ፕሮግራሙን በመራልን ቴሌላይምባህ፣ በቴክኒክ መሐንዲሱ ሱሌማን ተራዋሊ፣ በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሰሎሞን አባተ ነኝ። በድጋሚ ኢድ ሙባረክ።
ቢስሚላሂ ብዬ በስሙ ልብረር አረብኛም ባጀብ ለሁሉ እንድነግር ሁቡን ላመላክት ከምስጋና ጋር ሀቢቢ 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 መዲናና ይበሉኝ
ሀቢቢ 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 መዲናና ይበሉኝ
ያ ረሱለላሂ ሸፋ ይሁኑና የቢላል ኮነን በዲኑ የጸና ጃፈር የረገጠው በስደት ጎዳና
ሀቢቢ ሀቢቢ ሀቢቢ
This program has come to you from the Voice of America, Washington.